የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ህዳር 18 2016 ዓ.ም ተብረት መሰናዶ ጀመረ። በአበርገለ የጭላ ወረዳ ሰዎች በረሃብ እንደሞቱ የገለጸው አስተዳደሩ ረጂዎችን ተማጸነ።
እስካሁን ሞትም አስከትለዋል። የ46 ህይወትም አልፏል። በዚህ አዲስ አመቱ ማለት ነው። አጠቃላይ ፕሪቶሪያ ስምምነቱ ወደዚህ ያለው ሁኔታ ሲታይ በመድኃኒት እጥረትም በረሃብ በምግብ እጥረትም ወደ 210 በላይ ህይወት አልፏል።
የሰማችኋቸው የወረዳው አስተዳደር አቶ ሀጎስ አደራ ናቸው። በሌላ ዜና ደግሞ በቻግኒ ከሚገኙ የኦሮሚያ ክልል የግጭት ተፈናቃዮች ውስጥ ሰዎች በረሃብ እንደሞቱ ተገለጸ።
ሰው ጠግቦ ይደርሳ ይሆን ይያልናል በስቲ ቀም ሰው ይደር ህይወት ማዳን ምን አለ እንደው መንግስት እንኳን ባያግዘን ሌላ ድርጅቶች እንኳን ገባ ብለው ያግዙን ይሄን ሁሉ ጉዳት ይሄን ሁሉ እንዴት በረሃብ ይሞትብናል።
እኚህኛው ደግሞ የተፈናቃዮቹ አስተባባሪ ነኝ የሚሉት አቶ መሐመድ ሐሰን ናቸው። ዝርዝር ዘገባዎቹ ከምሽቱ ከዜናው በኋላ የሚቀርብ ይሆናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለሁ። ኤልያስ አስማረ ስርጭቱን ከስቱዲዮ ያከናውንልናል። እንዲሁም ደግሞ ጽዮን ግርማ ዋና አዘጋጃችን ናት። ከመላ አሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብራችሁን ታምሹ ዘንድ ክብሮት እንጋብዛለን። ወደ ዜናችን ከማለታችን በፊት ስርጭቶቻችን የሚተላለፉባቸውን ሞገዶችን አስተዋውቃችሁ። ከመደበኛው የሬዲዮ ሞገድ በተጨማሪ በቪያም ሀሪክ የፌስቡክ ገጽና ድረ ገጽ ላይ ስርጭቶቻችን በቀጥታ ይተላለፋሉ። ዛሬ እንድትከታተሉ እየጋበዝን አሁን ከዓለም ዙሪያ ወደ ተሰናዱ ዜናዎች እንሻገር።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን። ዩናይትድ ስቴትስና አጋሮቿ የሐማስን የገንዘብ ምንጭ ለማድረግ ግብረ ኃይል አቋቋሙ። ብሊንከን እና የኖርዌዩ የውጭ ጉዳይ ሚኒስትር ተነጋገሩ። በሶማሊያ በጎርፍ በተጠቀለቀችው ዶሎ በሽታ መቀስቀሱ ተገለጠ። የሚሉት ይገኙባቸዋል። ዩናይትድ ስቴትስና አጋሮቿ የሐማስን የገንዘብ ምንጭ ለማድረግ ግብረ ኃይል አቋቁመዋል። ሐማስ ባለፈው መስከረም በእስራኤል የፈጸመውን ጥቃት ተከትሎ ዩናይትድ ስቴትስና ሌሎች በርካታ አጋሮቿ ቡድኑ ከተለያዩ ምንጮች የሚያገኘውን ገንዘብ ለማገድና የያዟቸውን የጸረ ሽብር ጥረቶች ለማጠናከር ዓለም አቀፍ ግብረ ኃይል ማቋቋማቸውን ዋሽንግተን በትላንትናው ዕለት ይፋ አድርጋለች። ግብረ ኃይሉ ለሽብር ጥቃት ከሚደረጉ እንቅስቃሴዎችና እንዲሁም ከጉዳዩ ጋር የተዛመዱ የፋይናንስ መረጃዎችን ልውውጥ ለማጎልበት ሌሎች ተጨማሪ የትብብር ስራዎችን መስራት የሚያስችሉ ልምዶችና እድሎች ዙሪያ እንደሚነጋገር የዩናይትድ ስቴትስ ግምጃ ቤት በመግለጫው አመልክቷል። መግለጫው አክሎም ግብረ ኃይሉ የተባለውን ስጋት ለመቅረፍ የፋይናንስና የደህንነት ክትትል በሚያደርጉ ክፍሎች በመንግስት ተቋማትና በግሉ ዘርፍ መካከል ያሉትን ግንኙነቶች ያጠናክራል ብለዋል። ግብረ ኃይሉ ከአውስትራሊያ፣ ከካናዳ፣ ኢስቶኒያ፣ ፈረንሳይ፣ ጀርመን፣ እስራኤል፣ ሊክሽትንስታይ፣ ሉክዘምበርግ፣ ኔዘርላንድስ እና ኒውዚላንድ እንዲሁም ስዊዘርላንድ፣ ብሪታንያ እና ዩናይትድ ስቴትስ ከሌሎች ክፍሎች የተውጣጡ የፋይናንስ መረጃ አካላትን ጨምሮ ያቀፈ መሆኑ ተመልክተዋል። ሐማስ ባለፈው መስከረም 26 2016 ዓመተ ምህረት ባደረሰው ጥቃት 1200 ሰዎች መገደላቸውን ተከትሎ ዩናይትድ ስቴትስ እና ብሪታንያ ከሌሎች አጋሮቻቸው ጋር በዋሽንግተን እና በሌሎች መንግስታት በአሸባሪነት የተፈረጀውን ቡድን የሚያገኘው የገንዘብ ምንጭ እንዲደርቅ ሲሉ መንገድ ሲያፈላልጉ መቆየታቸው የሚታወቅ ነው። ብሊንከንና የኖርዌይ የውጭ ጉዳይ ሚኒስትር ተነጋገሩ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የኖርዌይ የውጭ ጉዳይ ሚኒስትር ኤስፐን ባርት አይደ ዛሬ ብራስልስ ላይ ኔቶ ዋና መስሪያ ቤት ውስጥ ነው ተገናኝተው የተወያዩት። ዛሬ ማክሰኞ በዩክሬን ጉዳይ ላይ ላተኮረው የኔቶ የውጭ ጉዳይ ሚኒስትሮች ስብሰባ ብራስልስ የሚገኙት ብሊንከን በነገ ዕለት ወደ ሰሜን መቄዶንያ ስኮፒያ አቅንተው በአውሮፓ የሰላምና የደህንነት ድርጅት ጉባኤ ላይ ይሳተፋሉ። ብሊንከን በሳምንቱ መገባደጃም ዩናይትድ ስቴትስ በጋዛ የተደረሰው ግዛዊ የተክሱ አቁም ስምምነት የሚራዘምበትና ተጨማሪ ታጋቾች የሚለቀቁበት መንገድ ለማፈላለግ ተስፋ ለጣለችበት ውጥኗ ወደ መካከለኛው ምስራቅ እንደሚመለሱ የውጭ ጉዳይ ሚኒስቴር አስታውቋል። ብሊንከን የእስራኤልና የሐማስ ጦርነት ከጀመረ ወዲህ ወደ አካባቢው ሲጓዙም ያሁኑ ሶስተኛቸው ይሆናል። እስራኤል በመስከረም 26ቱ ጥቃት ወቅት በሐማስ ጠልፎ የተወሰዱ ታጋቾች የሚለቀቁበት ሁኔታ እንዲፈጠር ስትል ወታደራዊ እንቅስቃሴዋን ለመግታት መስማማቷ የሚታወቅ ነው። ትላንት ከማብቃቱ በፊት ለተጨማሪ ሁለት ቀናት የተራዘመው ስምምነት እንደገና ካልተራዘመ በቀር ብሊንከን እስራኤል በሚገቡበት ወቅት ተፈጻሚነት ጊዜው የሚያበቃ ነው። የዋይት ሃውስ የብሔራዊ ደህንነት ምክር ቤት ቃል አቀባይ ጆን ከርቢ ትላንት ሰኞ በሰጡት አስተያየት አገራቸው የጊዜያዊ ተኩስ አቁም ስምምነቱ ጸንቶ የሚቆይበት ጊዜ ተራዝሞ የማየት ተስፋ ማሳደሯን፣ ይሁንና ይህም የሐማስ ታጋቾችን መልቀቁን በሚቀጥልበት ሁኔታ እንደሚወሰን ተናግረዋል። አድማጭ ተመልካቾቻችን፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በሶማሊያ በጎርፍ በተጥለቀለቀችው ዶሎ በሽታ መቀስቀሱ ተገለጠ። ደቡብ ምዕራብ ሶማሊያዋን የዶሎ ወረዳ ያጥለቀለቀው ጎርፍ መቀነስ ቢጀምርም መኖሪያ ቤቶቻቸው በጎርፍ የታጠቡባቸውና መተዳደሪያቸውን በዚሁ አደጋ ያጡ ቤተሰቦች አሁንም ለሞት ሊዳረጉ የሚችሉበት በሽታ እንደተጋረጠባቸው ተዘግቧል። የሶስት ልጆች እናት የሆነችው የ34 ዓመቷ ሹክሪ አብዲ ኡስማን በከተማዋ በርካታ አካባቢዎች የደረሰው የጎርፍ መጥለቅለቅ ተከትሎ ቤታቸውን ጥለው ለመሰደድ የተገደዱትን ቁጥራቸው 700 የሚደርሱ ቤተሰቦች ከተጠለሉባት እዚያው ዶሎ ካለች ካምፕ ውስጥ ትገኛለች። ይህን መሰል ውድመት ያስከተለ ጎርፍ በድሜ አይቻላውቅም። ጎርፉ መድረሱን በተረዳንበት ወቅት ንብረታችንን ለመሰብሰብ ጊዜ አልነበረንም። መኖሪያ ቤታችንን ጥለን የወጣ ነው እኩለ ሌሊት ላይ ሲሆን መያዝ ቻልነውም ልጆቻችንን ብቻ ነበር ስትል ሹክሪ ስለ ሁኔታው ለአጃንስ ፍራንስ ፕሬስ የዜና ወኪል ተናግራለች። አሁን ደግሞ በመጠለያ ካምፕ ውስጥ የተቀሰቀሰ በሽታ የቤተሰቧን ደህንነት አደጋ ላይ መጣሉንም አመልክታለች። መጸዳጃ ቤቶች ወድመዋል። ሌላው ቀርቶ የቧንቧ ውሃ ሳይቀር ከጎርፉና ከቆሻሻ መረጃ ከሚመጣው የተበከለ ፈሳሽ ጋር ተቀላቅሏል ያለችው ሹክሪ አያይዛም በካምፑ ያለው ሁኔታ እጅግ የበረታ ነው፣ ሴት ልጅ በጠና ታማለች፣ ለወባና ለተስቦ በሽታዎችም ሳትጋለጽ አትቀርም ስትል አስረድታለች። የተባበሩት መንግስታት ድርጅት በክፍለ ዘመን አንዴ የሚታይ ያለው ይህ የጎርፍ አደጋ በመላው አገሪቱ ለ120 ያህል ሰዎች ህይወት መጥፋትና ለ700 ሺህ ሰዎች ቤት አልባነት ምክንያት መሆኑን ተከትሎ የሶማሊያ መንግስት የአስቸኳይ ጊዜ አዋጅ አውጇል። በደቡብ አፍሪካ በአንድ ፕላቲኒየም ማዕድን ማውጫ አንድ ህንጻ አሳንሰር ከ200 ሜትር ከፍታ ላይ ተከስክሶ ለ11 ሰዎች ሞትና 75 ሰዎች የመቅሰል አደጋ ምክንያት ሆኗል። በሰሜናዊ የሩትስበርግ ከተማ በሚገኘው የማዕድን ማውጫ የሰራተኞች ፈረቃ ሲጠናቀቅ ሰኞ አመሻሽ ላይ ነው ጉዳቱ አደጋ የደረሰው። ጉዳቱ የደረሰባቸው ሰራተኞች ወደ ሆስፒታል ተወስደው በመረዳት ላይ ናቸው። ደቡብ አፍሪካ በዓለም ትልቋ የፕላቲኒየም ምርት አምራች ናት። በመጨረሻም ኬንያ የመንግስት ኩባንያዎችን ወደ ግል የማዛወር እንቅስቃሴ ልትጀምር ነው። ኬንያ በመንግስት ይዞታ ስር የሚገኙ ኩባንያዎች ወደ ግል ለማዛወር የያዘችውን ውጥን መንግስታዊውን የነዳጅ አስተላላፊ ኩባንያ ጨምሮ የ11 ድርጅቶችን ድርሻ ለሽያጭ በማቅረብ እንደምትጀምር የአገሪቱ የገንዘብ ሚኒስቴር በትላንትናው ዕለት ይፋ አድርጓል። 11ዱ ድርጅቶች አገሪቱ ያለባትን የዕዳ ክፍያ ወጪ በእጅጉ በናረበት በአሁኑ ወቅት የመንግስቱን ገቢ ከፍ ለማድረግ በታለመ እቅድ ወደ ግል ከሚዛወሩት ከ35 በላይ የሚሆኑ በመንግስት ይዞታ ስር ከሚገኙ ኩባንያዎች ውስጥ መሆናቸው ታውቋል። ሙሉ በሙሉ በመንግስት ባለቤትነት ከተያዘው የኬንያዊ ነዳጅ አስተላላፊ ኩባንያ በስተቀር ባለሀብቶች በናይሮቢው የዋና ዋና የስብሰባ ማዕከላት በአንድ ውስጥ በሚካሄደው በዚህ ጨረታ በመሳተፍ የመማሪያ መጽሐፍት አሳታሚ ድርጅት፣ የግብርና ንግድ ድርጅቶችንና እንዲሁም የኢንዱስትሪ ኩባንያዎችን ድርሻ መግዛት እንደሚችሉ ሚኒስትሩ አስታውቋል። ትርፋማ የሆነው የነዳጅ አስተላላፊ ኩባንያ ግን ብቸኛው የነዳጅ ዘይትና ሌሎች ነዳጅ ዘይት ምርቶች አጓጓዥ መሆኑን በላከው ማሳሰቢያ የገለጸው የሚኒስትር መስሪያ ቤቱ የአገሪቱ ህገ መንግስት በሚያዘው መሰረት ከፊታችን ታህሳስ 1 2016 ድረስ ባለው ጊዜ ህብረተሰቡ በእቅዱ ላይ ያለውን አስተያየት እንዲያቀርብ ጋብዟል። የመንግስት ይዞታ የሆኑ የንግድ ተቋማትን ወደ ግል የማዛወርና መልሶ የማዋቀር ስራ የመንግስትን በጀት ለማጠናከርና የኢኮኖሚ ልማት ማበረታቻዎችን በመፍጠር ላይ ያተኮረ ነው ሲል የኬንያው የገንዘብ ሚኒስቴር መስሪያ ቤት ማሳሰቢያ አክሎ አመልክቷል። ምስራቅ አፍሪካዊቱ ሀገር ካሁን ቀደም ለመጨረሻ ጊዜ በመንግስት ይዞታ ስር የሚገኝ ኩባንያ ወደ ግል የማዛወር እርምጃ የወሰደችው እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ.ም በቴሌኮሙኒኬሽን ዘርፍ የተሰማራው የሳፍሪኮም ኩባንያ 25% የመነሻ ድርሻ ለጨረታ በቀረበበት ወቅት ነው። መንግስት ቢሮክራሲያዊ መሰናክሎችን ለማስወገድ የመንግስት ኩባንያዎችን ወደ ግል ይዞታ የሚዛወሩበትን መንገድ በሚደነግገው ህግ ላይ ባለፈው ወር ማሻሻያ ማድረጉን የሀገሪቱ ፕሬዝዳንት ባለፈው ሳምንት ይፋ አድርገዋል። ክብራትና ክብራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
ከዓለም ዙሪያ ለተሰባሰቡ ዜናዎች አሉላ ከበደን አመሰግናለሁ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የማክሰኞ ምሽት መሰናዷችን ነው። በሬዲዮ መገድ በ22 በ25 እና በ31 ሜትር ባንድ እንዲሁም ደግሞ በ57 ዲግሪ ዌስት ቨርቹዋል ቻናል ላይ የምንገኝ ይሆናል። እዛ ላይ እንድትከታተሉን እንጋብዛለን። ኤደን ገረመው የምሽቱን መሰናዶ በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ደግሞ ስርጭቱን ከስቱዲዮ በማከናወን እንዲሁም ደግሞ አባዮ ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን ናት። ሲያሸናፊና ግርማ ደገፋ የምስልና ድምጽ ቅንብሩን በመከወን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ወደ ለምሽቱ ወደ ያዝነው አብይ ርዕስ ከመሻገራችን በፊት በየአመቱ በርካታ ኢትዮጵያውያን ተማሪዎች በአሜሪካ ዩኒቨርሲቲዎችና ኮሌጆች ለመማር ይመርጣሉ። ለምን?
እዚህ ሀገር በጣም ፍሌክሲብል ናቸው እና አሁን ላይ ራሱ እስከዛሬ ድረስ ኮምፒውተር ሳይንስ ተምሬ ቆይቼ ሜጀሪን ቀይሬ ወደ ለምሳሌ ማቴማቲክስ መማር ፈልግ ማቴማቲክስ ማድረግ ይችላል።
የሰማችሁት እንግዲህ በኮሎምቢያ ዩኒቨርሲቲ የኮምፒውተር ሳይንስ ያጠና የሚገኘው ወጣት በረከት አዳሙ ነው። ኢትዮጵያውያን ለምን በአሜሪካ ትምህርት ተቋማት መማር ይመርጣሉ የሚለው ዘገባችን በምሽቱ ሁለተኛው አጋማሽ ላይ የምንመለስበት ነው የሚሆነው። እስከዛው ድረስ አብራችሁን ትቆዩ ዘንድ እንጋብዛለን። አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። በትግራይ ክልል ማዕከላዊ ዞን አበርገሌ የጭላ ወረዳ ባለፉት 2 ወራት ከመንፈቅ ውስጥ 46 ሰዎች በረሃብ እንደሞቱ የወረዳው አስተዳደር ገለጸ። ወረዳው ከአሁን በፊት ከፍተኛ ጦርነት እንደተካሄደበት ያወሱት አስተዳዳሪው አቶ ሀጎስ ሀደራ ባለፈው ክረምት በቂ ዝናብ ባለማግኘቱ ረሃቡ እንደተከሰተ ለአሜሪካ ድምጽ አስረድተዋል። የረሃብ ተጎጂዎችን ለማገዝ በወረዳው የተሰማሩ በጎ ፈቃደኞች መኖራቸውን አስተዳዳሪው ጠቁመው የማትረፊያ ጊዜ አሁን ነው ሲሉ ረጂ አካላት ተማጽነዋል። በክልሉ የሚንቀሳቀሰው ውድብ ነጻነት ትግራይ የፖለቲካ ፓርቲ በበኩሉ በክልሉ ያጋጠመውን ረሃብ ትኩረት ተነፍጎታል ሲል ወቅሷል። ሙልጌታ አጽባ ዘገባለው።
በትግራይ ክልል ማዕከላዊ ዞን አበርገለ የጭላ ወረዳ ከሚኖሩ 115,000 ህዝብ ውስጥ 95,000 የሚደርሰው ነዋሪ አስቸኳይ የርዳታ ምግብ ፈላጊ እንደሆነ የወረዳው አስተዳደር አስታውቋል። በወረዳው ከፍተኛ የምግብ እጥረት እንዳጋጠመ ለአሜሪካ ድምጽ የተናገሩት አስተዳዳሪው አቶ ሀጎስ ሀደራም የ2016 ዓመተ ምህረት ከባተ ወዲህ የ46 ሰዎች ህይወት እንዳለፈ ገልጸው ወቅታዊና መሰረታዊ ያሏቸውን ምክንያቶች አብራርተዋል።
ዋናው ምክንያት ከጦርነቱ የተያያዘ ነው። የዝናብ እጥረትና የሰብአዊ ዛንድ አቅርቦት የመዳበሪያ ምርት ዘር በዚህ ሌሎች አስፈላጊ የሆኑ ቴክኖሎጂዎች አቅርቦት እጥረት ይፈጠራል። በዚህ ድርቅ የተከሰተው በዚህ ድርቅ ምክንያት ደግሞ ይህን አካባቢ ተጎድተዋል። ይህም ተጎድተዋል እስካሁን ሞትም አስከትለዋል። የ46 ህይወትም አልፈዋል። በዚህ አዲስ አመቱ ማለት ነው። አጠቃላይ ፕሪቶሪያ ስምምነቱ ወደዚህ ያለው ሁኔታ ሲታይ በመድኃኒት እጥረትም በረሃብ በዚህ እጥረትም ወደ 210 በላይ ህይወት አልፏል።
ለወረዳው ህዝብ ይርዳታ ህል የደረሰው ከ10 ወራት በፊት እንደነበር ያውሱት አቶ ሀጉስ በአሁን ወቅት ረሃቡ እንደተባባሰ ገልጸዋል። መንግስታዊና መንግስታዊ ያልሆኑ አካላት እንዲሁም ግለሰብ በጎ አድራጊዎች የድጋፍ እጃቸው እንዲዘረጉ ተማጽነዋል።
ወጭም ወስም ያለው ሁሉም ወገን መድረስ አለበት፣ ቶሎ ብሎ ለዚህ ህዝብ መድረስ አለበት። አደጋ ላይ ነው ያለው መንግስትም ይሁን መንግስት ያልሆኑ ድርጅቶች ግለሰቦች ሁሉም መረባረብ አለበት። ያለችው ይዞ ወደ ህዝቡ ቀሮ መደገፍ አለበት። ይሄው አሁን ነው
ባላቸው አቅም የረሃብ ተረጂዎቹን ለማገዝ በአሁን ወቅት እየተረባረቡ ያሉ በጎ ፈቃደኞች በወረዳው እንዳሉ የጠቆሙት አስተዳዳሪው የማትረፊያ ጊዜው አሁን ነው ሲሉ ለሀገር ውስጥና ለውጭ ሀገር ረጂ አካላት ጥሪ አቅርበዋል። ወረዳውን ለማገዝ እየተንቀሳቀሱ ካሉ በጎ ፈቃደኞች መካከል ብርክቲ ኃይለ አንዷ ናት። ጦርነቱ ቢቆምም ህዝባችን በድምጽ አልባ መሳሪያ እየተገደለ ነው ስትል የረሃቡን አስከፊነት የምትገልጸው ብርክቲ ከጓደኞቿ ጋር በወጠኑት የርዳታ ማሰባሰቢያ መርሃ ግብር በሶስት ቀናት ውስጥ ብቻ ከ5 ሚሊዮን ብር በላይ ለማግኘት እንደቻሉ ትናገራለች።
ይህንን እንቅስቃሴ የጀመርነው ያው ህዝባችንን በተወሰነ መልኩ እንኳን እናድን ብለን ነው። በእኛ አቅም የሚድን አይነት ችግር አይደለም ያለው። እርዳታ ድርጅቶች ቆም ብለው ማሰብ መቻል አለባቸው። ዓለም እኛን መስማት መቻል አለባት። እስካሁን ድምጻችን አልተሰማም። ጦርነት ቆሟል፣ ግን ደግሞ ድምጽ አልባ በሆነ መሳሪያ ህዝባችን እያለቀ ነው። እርዳታ ድርጅቶች እርዳታቸውን ማስገባት አለባቸው። የኛ መንግስት ቢሆን ተጽኖ ማድረግ መቻል አለበት።
በክልሉ የሚንቀሳቀሰው ውድብ ናጽነት ትግራይ የፖለቲካ ፓርቲ በበኩሉ ክልሉን ያጋጠመው አስከፊ ረሃብ ትኩረት አልተሰጠውም ሲል ወቅሶ ሰዎችና እንስሳት ለህልፈተ ህይወት እየተዳረጉ እንደሆነ ገልጿል። የፓርቲው ሊቀመንበር ዶክተር ደጀን መዝገበም
አባበር ገለዘሎ ጉዳይ ጥሪና የለና ማለት ሰብ ይረግፋሉ እንስሳት ይረግፋሉ።
በአበርገለ የተከሰተው ረሃብ ከፍተኛ እንደሆነ አይተናል። ሰውም እንስሳትም እየረገፉ ናቸው። በጣም አሳሳቢ ለሆነው የህዝቡ የምግብ ዋስትና አስቸኳይ እርምጃ መውሰድ ካልቻልን አደጋ ላይ ነን። ከአሁን በፊት በአስቸጋሪ የድንኳን ቤቶች ስለሚኖረው የተፈናቃይ ህዝባችን ጉዳይ እንጮህ ነበር። አሁን ግን ነዋሪው ማህበረሰብ ተጨምሮበት ሁኔታው የባሰ ሆኗል። የትግራይ ህዝብ ያላስተዋሽ ነው የቀረው።
እንደ ክልል ቀጣይ የምግብ ዋስትና ለማረጋጋት ከማንኛውም አካል ነጻ የሆነ ዓለም አቀፍ ተቋም ሊቋቋም እንደሚገባ ዶክተር ደጀን አመልክተዋል። የክልሉ ጊዜያዊ አስተዳደር ካቢኔ ባለፈው ሳምንት እሁድ ህዳር 16 ቀን 2016 ዓ.ም ምረት ባካሄደው ስብሰባ በማዕከላዊ ምስራቃዊ ደቡባዊና ደቡብ ምስራቃዊ ዞኖች ድርቅ ባስከተለው ረሃብ ሰዎች እየሞቱ ያሉበትን ሁኔታ እንደተወያየበት ገልጾ ተጎጂዎቹን ለማገዝ 50 ሚሊዮን ብር እንደመደበ አስታውቋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መሰናዷችን ይቀጥላል። ለምሽቱ ያዝነው አብይ ርዕስ እዚህ ላይ ተጠናቋል። የትንታኔው መጽሔት ይቀጥላል። በቻግኒ ከሚገኙ የኦሮሚያ ክልል የግጭት ተፈናቃዮች 55ቱ በርሃብ እንደሞቱ ተገለጸ። ከኦሮሚያ ክልል ምስራቅ ወለጋ ዞን ኬረሙ ወረዳ ባለፈው አመት ተፈናቅለው በአማራ ክልል አዊ ብሔረሰብ አስተዳደር ዞን ቻግኒ ከተማ ከሚገኙ ተፈናቃዮች ውስጥ ሁለቱ በርሃብ ህይወታቸው እንዳለፈ የተፈናቃዮቹ አስተባባሪ ገለጹ። ባለፉት 2 ሳምንታት የሁለት ህጻናት ህይወት እንዳለፈ ያስታወቁት የተፈናቃዮቹ አስተባባሪ አቶ መሐመድ ሐሰን ይህም በአንድ አመት ውስጥ በርሃብ ህይወታቸው ያለፉ ህጻናትና አዛውንቶች አሃዝ 55 እንደደረሰው ገልጸዋል። ተፈናቃዮቹ ከ2400 በላይ ብዛት እንዳላቸውና ባለፈው አመት ለአንድ ጊዜ ከተሰጣቸው 15 ኪሎ ግራም ፍርኖ ዱቄት እርዳታ ውጪ ያገኙት ነገር እንደሌለ አክለው የተናገሩት አስተባባሪው መንግስት ባስቸኳይ እንዲደርስላቸውም ጥሪ አቅርበዋል። የተጠቀሰውን የሟቾቹን አሃዝ በሪፖርት እንደሚያውቀው ያረጋግጠው የቻግኒ ከተማ አስተዳደር የአደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤትም ለክልሉ የአደጋ መከላከልና ምግብ ዋስትና ኮሚሽን ጉዳዩን ማሳወቁን ገልጿል። ኮሚሽኑ በበኩሉ የተፈናቃዮቹ ቅሬታ ትክክለኛ እንደሆነ አምኖ በቅርቡ የዕለት ምግብ ለመላክ ማቀዱንም አመላክቷል። አስቴር ምስጋናው ዝርዝር ዘገባ አላት።
ከኦሮሚያ ክልል ምስራቅ ወለጋ ዞን ኬረሙ ወረዳ በ2015 ዓመተ ምህረት በነበረው ማንነት ተኮር ግጭት የተነሳ ቤት ንብረታቸውን ጥለው ወደ አማራ ክልል እንደመጡ የሚያወሱት አቶ መሐመድ ሐሰን አሁን በሚገኙበት በአዊ ብሔረሰብ አስተዳደር ዞን ቻግኒ ከተማ እርሳቸውን ጨምሮ በግለሰብ ፍርስራሽ ቤቶችና ጅምር ፎቆች ስር ተጠልለው የሚኖሩ ተፈናቃዮች ቁጥር ከ2400 በላይ እንደሆነ ዛሬ ለአሜሪካ ድምጽ ተናግረዋል። የተፈናቃዮቹ አስተባባሪ ነኝ የሚሉት አቶ መሐመድ በአንድ አመት የከተማው ቆይታቸው ለአንድ ጊዜ ብቻ ካገኙት የርዳታ ህል በቀር ትኩረት ተነፍጓቸው እንደቆዩ አመልክተዋል።
ካለፈው ሳምንት ማለት ሁለት ጻኖች ሙተዋል። ይወራ ምክንያት እኛ እስከ ዞን ድረሳ እስከ ክልል ድረሳ ወስደን ደብዳቤ አስገብተናል። ዞኑም ራሱ ፈርሞ ከማተም አስደግፎ የሞቱትን ሰዎች ዝርዝር እንኳን በዛ አልተጠቀሱም። ግን እንደሞቱ ግን ሪፖርት አድርገናል። ከዛን 34 ትላልቅ ሰዎች አዛውንቶች ደግሞ 21 በአጠቃላይ 55 ሰው እንደሞተብን ሪፖርት አድርገናል። በራም ምክንያት ማለት ነው። አሁን እኛ ቢያንስ ሰው ጠግቦ ይደርስ አይሆን እያልን በልተስ ሲቀምሶ ይደርስ ህይወት ማዳን ምን አለ እንደው መንግስት እንኳን ባያግዘን ሌላ ድርጅቶች እንኳን ገባ ብለው ቢያግዙን ይሄን ሁሉ ጉዳት ይሄን ሁሉ ዘንድ እንዴት በራሪ ሞተብናል።
ተፈናቃዮቹ መሐከል አንዷ ወይዘሮ ተቋዳሙ ዘይን የ60 አመት አዛውንትና የ6 ልጆች እናት እንደሆኑ ይናገራሉ። ሰሞኑን የወለደችው የ16 አመት ሴት ልጃቸው የሚላስ የሚቀመስ በሌለበት ባዶ ቤት እንደምትገኝ ነግረውናል።
መጫትም ወልዳ ራብ ይሞተኝ ከኝታ 15 ቀን ልጅ ወልዳ ቆጭ ብለናል። ራብ ይሞተኝ ይሄው ምትበላ ያለ ምን ያለ ባዶ ቤት ይቆጭ ብያለሁ። ይሄው ራብ ይሞተኝ ትይት ተሰቃየና አለኝ። ያው ተቸግረን ያለ ነው። ዝምላና ወዲያ ወዲ ነው። ያው ዝምላና ያው ሻግኒ ነው። ችግር ይዘናል። በጣም ተሰቃይተናል።
የቻግኒ ከተማ አስተዳደር የአደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት ተወካይ ባለሙያ አቶ የሱፍ ሁሴን ተፈናቃዮቹ ወደ ቻግኒ ከተማ ከመጡ አንድ አመት ቢያስቆጥሩም እርዳታ ያገኙ እንዳልሆነ አረጋግጠዋል። አቶ የሱፍ ከተፈናቃዮቹ የሞትና የጉዳት ሪፖርት እንደደረሳቸውና ለክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ማሳወቃቸው ቸውን አያይዘው ገልጸዋል።
በባለፈው አመት ግንቦት ላይ አካባቢ የመጣ ነው እንግዲህ ይሄ እርዳታ ተሰጣቸው ቆመ። እስካሁን ምንም ነገር መብራት አልቻሉም። ነጭ በዚህ ጋር ታይዞ በረሃብ ኦልሞስት አሁን ላይ ተጎድተው ታመው የተኙ ሰዎች አሉ። በቂ ሕክምና እንዳያገኙ ብር የላቸው። በዛ ላይ በሕክምናው በነጻ እንዳይታከሙ ያው የመንግስት ማህቀም ስለሚታወቅ እሱ ላይ በጣም ቸግሯቸው ያለበት ሁኔታ ነው ያለው። 55 ሰው እንደሞተባቸው ለኛ ሪፖርት ሰጠውናል በስም ዝርዝር። እሱን ደግሞ ለሚመለከተው ዞን አደጋ መከላከልና ለክልሉ ምግብ ዋስትናም ጭምር እንዲያውቀው በደብዳቤም ኮሚቴዎችም ጭምር ሄደው እንዲያናግሯቸው ተደርጓል።
ክልሉ ምን ምላሽ ሰጠ?
ነባራዊ ሁኔታ ክልሉ ላይ እርዳታ ልካለሁ ሬዲ ነው አለ በእጃችን እርዳታው ነው የሚለው ለማድረስ ደግሞ ለእናንተ መንገድ ላይ ባለው የጸጥታ ችግር ማድረስ አልችልም የሚል ነገር ነው።
የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋውን ባታብል 40% የእርዳታ ህል በጸጥታ ችግር ምክንያት ለማሰራጨት እንዳልተቻለ ባለፈው ሳምንት ከአሜሪካ ድምጽ ጋራ ቆይታ ያደረጉት መግለጫቸው ይታወሳል። በምስራቅ ወለጋ ዞን እሙሩ ወረዳ ለ52 አመታት እንደኖሩ የሚናገሩት የ75 አመቱ አዛውንት አቶ ሐሰን መሐመድ ከ8 ልጆቻቸው 5ቱ ወንዶች ልጆቻቸው በወቅቱ በነበረው ግጭት እንደተገደሉባቸው አስተውሰው በአሁን ወቅት ከቀሪዎቹ 3 ሴቶች ልጆቻቸው ጋር በቻግኒ ከተማ በግለሰብ ፍርስራሽ ቤት ውስጥ ተጠልለው እንዳሉና የሚላስ የሚቀመስ እንደሌላቸው አመልክተዋል።
እኛ አጥቻቆይ አገራችን ፈልገው ነበር ብንፈልገው አላገኘነው። ዛሬ በጣም አጣዳፊ ሆነብን የምግብ ጉዳይ ነው። በጣም ልጆችን እየቀበርን ነው። ዛሬም ነገም በቀብር ላይ ነው የምንውለው። በራም ምክንያት ማለት ነው። መንግስት ሊሰማን አልቻለም። አላወቀንም። መንግስት ላንን አንድ ጊዜ መጥቶልናል። ስማችን ደግሞ በኮምፒውተር ገብቶ ይታወቃል። መጠለያ አልተሰጠንም። በየትም ተበትነን በየከተማው በየበረንዳው ተቀምጠን ነው እኛ በጣም በደል የደረሰብን። ብርዱም ጠሃውም ራቡም
ተፈናቃዮቹ በአካባቢው የቀን ስራ ተቀጥረው እንኳን መስራት እንዳልቻሉ አስተባባሪው አቶ መሐመድ ሐሰን በመሬት ይገልጻሉ።
ወደምንሻውል ጉዝ እንኳን አድቡ ሰው የቀን ስራ ሰርቶ እንዳይበላ በቆሎ እንዳይሸነክክ ለውዝ እንኳን እየቆፈረ እንኳን የቀን ስራ እንኳን እንዳይሰራ ያልታደሰ መታወቂያ ይዛቸው አትሄዱም ተብለን እዚህ ካርበር ላይ ተሰንቶብን በዚህ ተንቀሳቅሰን የቀን ስራ ካልሰራን እንዴት አድርገን ነው እኛ ህይወታችንን ማቆየትን የምንችለው? መንግስትም እያገዘን አይደለም። አሁን በቅርብ ጊዜ መንግስት ደግሞ ወደ ሀገራችሁ ትገባላችሁ የሚል ነገር አንስቷል። ይህም ቢሆን እኛ ደስ ይለናል፣ ወደ ሀገራችን መግባት እንፈልጋለን። እንደውም በተለያዩ ቦታዎች እየተመዘገበ ነው ይባላል። እዚህ ዝሆን ግን እኛ ጋር ግን እስካሁን ድረስ አይመጣልን ነገር የተጠየቅነው ነገር የለም። እርዳታ እየተደረገልን አይደለም ወይ? ወደለንበት ወደ ተፈናቀልንበት ቦታ መንግስት ያለውን ነገር አረጋግቶ እየመለሰን አይደለም? እንዴት ነው ምን ሆነው? እኛ ኢትዮጵያ አይደለንም እኛ
በጉዳዩ ላይ የተጠየቁት የአማራ ክልል የአደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታብል የተፈናቃዮቹ ቅሬታ ትክክል እንደሆነ ያምናሉ።
ተፈናቃዩን በተመለከተ ለሁሉም አካባቢ ነው የመደብ ነው። ከጎጃም ውጭ ባሉ ማለት ነው። ጎጃም አዊን ይጨምራል። ቻግኒ ይሄ ዙሪያ አላደረስንም በጠጣው ችግር ምክንያት። አሁን መደበመላቸዋል። በራሳችን ከገዛ ነው ለምስራቅ ጎጃም ላዊ መደበመላቸዋል። ግን በቂ ነው ተብሎ አይወሰድም። ጥያቄያቸው ትክክል ነው። ጠጣው በጣም ከብር ስለነበር አላደረስንላቸውም ለነዚህ።
በአማራ ክልል ከኦሮሚያና ከሌሎች አጎራባሽ ክልሎች የተፈናቀሉ ከ600,000 በላይ ዜጎች በካምፕ ውስጥና ከማህበረሰቡ ጋር ተቀላቅለው ይኖራሉ። ከነኚህም ውስጥ ተመዝግበው ድጋፍ እየተደረገላቸው ያሉት ወደ 300,000 እንደሚደርስ ከክልሉ የአደጋ መከላከልና ምግብ ዋስትና ኮሚሽን ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ አስቴር ምስጋናው።
በአዲስ አበባ ከሳምንት በፊት በተካሄደው 23ኛው ዙር ታላቁ ሩጫ በኢትዮጵያ ላይ ከተሰሙ የተቃውሞ ድምጾች ጋር በተያያዘ የሚታሰሩ ሰዎች ቁጥር እየጨመረ እንደሆነ ጠበቃቸው ገለጹ። በአንድ ቦታ የሚገኙት የታሳሪዎች ቁጥር 19 መድረሱን የገለጹት ጠበቃና የህግ አማካሪ ሰለሞን ገዛህኝ እስረኞቹ እስካሁን ድረስ ፍርድ ቤት እንዳልቀረቡም ተናግረዋል። ፖሊስ ለፍርድ ሳያቀርባቸው የቆየው ጉዳዩን ካስቸኳይ ጊዜ አዋጅ ጋር አገናኝቶስ ሊሆን እንደሚችልም ጠቁመዋል። የታሳሪዎቹ ቤተሰቦች በበኩላቸው ጉዳዩ እንዳሳሰባቸው አመልክተዋል። ታሳሪ ወንድማቸው የፖለቲካ ተሳትፎ እንደሌለው የገለጹ አስተያየት ሰጪ እስካሁን ለፍርድ ሳይቀርብ በእስር ላይ እንደሚገኝና ቤተሰቡም እንደተጨናነቀ ተናግሯል። በጉዳዩ ላይ ከፖሊስ አስተያየት ለማግኘት ዛሬም ያደረግነው ጥረት አልተሳካም። ኬኔዲ አባተ ዘገባለው።
ከአንድ ሳምንት በፊት እሁድ ህዳር 9 ቀን 2016 ዓ.ም ምረት በአዲስ አበባ በተካሄደው 23ኛው ታላቁ ሩጫ በኢትዮጵያ ላይ ከተሳተፉ በኋላ በፖሊስ ቁጥጥር ስር ውለው በአዲስ አበባ 3ኛ ፖሊስ ጣቢያ የሚገኙ ታሳሪዎች ቁጥር ባለፈው ሳምንት ከነበረው 12 ከፍ ብሎ 19 እንደደረሰ ጠበቃና የህግ አማካሪ ሰለሞን ገዛህኝ ለአሜሪካ ድምጽ ተናግረዋል።
ትናንትናው ገብቼ ሳናገራቸው የተወሰኑት ቃል እየሰጡና አሻራ እየሰጡ ነበር። ከዛም በኋላ ሌሎችም ተቀላቀሉ። ፍርድ ቤት ምንም የቀረበ የለም። ቁጥራችሁስ የሚል ጠይቂያቸው ነበረ። አሁን 19 ደርሰዋል። እነዚህ አዲስ የተያዙትን አላገኘኋቸውም። እነሱ ያው ምርመራ ላይ ናቸው።
አስተያየታቸውን ከሰጡን የታሳሪ ቤተሰብ አባላት መካከል በማህበራዊ መገናኛ አውታሮች አዝናኝ ቪዲዮዎችን በማጋራት የሚታወቀው የአላዛር ታላቅ ወንድም ጆርጅ ወልደ ማርያም ምንም አይነት የፖለቲካ ተሳትፎ የለውም ሲሉ፣ ወንድማቸው ፍርድ ቤት ሳይቀርብ በእስር ላይ መቆየቱ ቤተሰቡን እንዳስጨነቀ ተናግረዋል።
ዩቲዩብ ነው የሚሰራው፣ የሪአክሽን ቪዲዮዎችን ነው የሚሰራው። ሪአክሽን ቪዲዮ ደግሞ ማዝናናት ምናምን ነው እንጂ ፖለቲካ ከሃይማኖት ከዘር ምናምን የጸዳ ነው። የሚሰራቸው ቪዲዮዎች ሁሉ እንደዚህ አይነት ነገር ላይ አይገባም። ቪዲዮዎቹን ማየት ትችላለህ፣ አለ ዩቲዩብ ቻናል። ያው የዛኔ ይመስለኛል እየጨፈሩ እሱ ያለበት አካባቢ ላይ መጥተዋል እና ቪዲዮውንም ለማየት ሞክረን ነበረ። ምንም እሱም ምንም የተናገረው ነገር የለም። ኖርማሊ ለመታደብ ነው ሄደው ቻውን ነው እየሮጠ የነበረው ምናምን እና የዛሬ ሳምንት ማክሰኞ ነው የታሰረው። ታስሮ ስለማያውቅ ያው ቤተሰብ ላይ ትንሽ ጭንቀት አለ። ያው ምንም ነገር ስለሌለ አጣርተው ይለቁታል ብለን እናስባለን።
የታሳሪዎቹን ጉዳይ አስመልክቶ ከፖሊስ መረጃ ለማግኘት ያደረግነው ጥረት ዛሬም ሊሳካልን አልቻለም። ጉዳዩ የአዲስ አበባ ፖሊስን እንደሚመለከት የፌዴራል ፖሊስ ቢጠቁመንም ለአዲስ አበባ ፖሊስ የሕዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ የእጅ ስልካቸው ላይ ደውለን ስልካቸውን አልመለሱልንም። ይሁንና ከታላቁ ሩጫ ማግስት ጀምሮ በተለያዩ ቀናት የተያዙት ታሳሪዎቹ በ48 ሰዓታት ውስጥ ፍርድ ቤት መቅረብ ቢኖርባቸውም እስካሁን ያልቀረቡት በምን ምክንያት ሊሆን እንደሚችል የጠየቅናቸው ጠበቃ ሰለሞን ገዛህኝ ተከታዩን ብለዋል።
እንዳንተ ግምት ምንድን ነው ብትለይ ከሆነ ብሮዘሮ 48 ሰዓት መቅረብ ነበረባቸው። ከ48 ሰዓት ካለፋቸው የሚሆኑ ምንድን ነው ያው አስቸኳይ ጊዜ አዋጅ አለ። 48 ሰዓት የማይገድበው አስቸኳይ ጊዜ አዋጅ ስላለ በዛ ያዝናቸው የሚል እንትን ነው። እንደኔ እምነት ግን ልጆቹ ምንም ነገር ስለሌላቸው ከዚህ በፊት በምንም አይነት ፖለቲካ ተሳትፎ የሌላቸው ስለመያዛቸው በጣም ግራ የገባቸው እና የደነቃቸው ነገር ነው። ከዛ ውጪ በዚህ በታላቁ ሩጫ ቢሆን ምንም ነገር ያላሉ ግን አብሮ ሲሮጡ የነበሩ ናቸው። ይህን ነው ከአብዛኛው የተረዳሁት። ምናልባትም ያሰራቸው አካል ሊሆን ይችላል ብዬ ማስበው ምንድን ነው እነዚህ ልጆች ለተወሰነ ጊዜ መክሮ አስተምሮና እንዲያል ነገር ሲከሰት እዚህ ቦታ ላይ እንዳይገኙና የተለያዩ ምክሮችን በመምከር ለመልቀቅ በማሰብ ነው የሚለው እንዲሁም ሳይ ሁኔታውን ከነሱ አንደበትም ሳይሆን።
በአዲስ አበባ ከተማ ሶስተኛ ፖሊስ ጣቢያ 19 የሁነቱ ተሳታፊ ወጣቶች ታስረው እንደሚገኙ ከጠበቃቸው ካገኘነው መረጃዎች በቁጥጥር ስር የዋሉትን ሰዎች ጠቅላላ ቁጥር እስካሁን ማረጋገጥ አልቻልንም። ስለ ታሳሪዎቹ ከመንግስት አካልም ይህ ዘገባ እስከተጠናቀረበት ሰዓት ድረስ የተሰጠ መግለጫ የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የእስራኤል መንግስትና የታጣቂው የሐማስ ቡድን ለአራት ቀናት አድርገውት የነበረውን የተኩስ ፋታ ስምምነት ለሁለት ቀናት ማራዘማቸውን ዋይት ሃውስ በደስታ ተቀብሎታል። በተጨመሩት ቀናት በእያንዳንዳቸው 10 ታጋቾችን ለመፍታት ተፋላሚዎቹ ተስማምተዋል። ከዚህ በኋላስ ቀጣዩ ምን ይሆናል ስለሚለው የዋይት ሃውስ የቪኦኤ ዘጋቢ አኒታ ፖል ያሰናዳችውን ዘገባ ደረጀ ደስታ እንደሚከተል ያቀርባል።
ዋይት ሃውስ በሐማስ የተያዙ ታጋቾች በሳምንቱ መጨረሻ መለቀቃቸውን አድንቋል። 20 ተጨማሪ ምርኮኞች በሚቀጥሉት ቀናት ከወዳጅ ዘመዶቻቸው ጋር ይቀላቀላሉ በሚል እምነትም ለሁለት ቀናት የተራዘመውን የእርቅ ስምምነት በደስታ ተቀብሏል። የብሔራዊ ደህንነት ምክር ቤት የስትራቴጂክ ግንኙነት ዳይሬክተር ጆን ከርቢ ይህን ይገልጻሉ።
ሁሉም ታጋቾች እስኪፈቱ ድረስ ቀኑ እንዲራዘም እንፈልጋለን። በርግጥ ግባችንም እሱ ነው። ሁሉም ታጋቾች ከያሉበት ወደ ቤተሰቦቻቸው እንዲመለሱ ማድረግ። ያ ደግሞ ታውቃላችሁ የፈለገውን ያህል ጊዜ ሊወስድ ቢችልም ማለት ነው።
ውጥረት በበዛበት የድንበር አካባቢ በሁለቱም አቅጣጫዎች የሚገኙ ሰዎች የሐማስ ታጣቂዎች እንደ አውሮፓ አቆጣጠር ጥቅምት 7 በእስራኤል ላይ ባደረሱት ድንገተኛ ጥቃት ታፍነው የተወሰዱትን ታጋቾች ለማስለቀቅ በሳምንቱ መጨረሻ ከእስራኤል ጋር የተደረሰበትን የእስረኞች ልውውጥ አወድሰዋል። የፍልስጤም የውጭ ጉዳይ ሚኒስትር ሪያድ አልማሊኪ ስፔን ውስጥ ስለ ተኩስ አቁሙ ስምምነት ተናግረዋል።
ማንኛውም የእስራኤል ጥቃት አንድ ልጅ ከመግደል ይልቅ ሁለቱን ይገድላል። ስለዚህ እኛ ይህንን የእርቅ ስምምነት በተቻለ መጠን ለማራዘም መሞከር በጣም አስፈላጊ ነው።
የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሰኞ ስለተለቀቁት ታጋቾች የተሰማቸውን ደስታ ገልጸው ስለዋና ዓላማቸው በድጋሚ ተናግረዋል።
ታጋቾቻችንን ለማስፈታት ሐማስን ጨርሶ ለማጥፋትና በእርግጥም ይህ ስጋት በጋዛ ራሱን እንደማይደግም ማረጋገጥ ዋና ግባችን መሆኑን ገልጸን በተናገርነው መሰረት እየቀጠልን ነው።
ተንታኞች ይህ ሰፊ ተቀባይነት ያስገኘው የተኩስ አቁም በሁለቱም ወገኖች ዘንድ ያለውን ነባራዊ ግጭትና ውስብስብ ጉዳይ እንዲያበቃ ያደርጋል ማለት አይደለም ይላሉ። ከነዚህ መካከል በብሩኪንግስ ተቋም ውስጥ የውጭ ፖሊሲ ከፍተኛ የሥራ ባልደረባና የምርምር ዳይሬክተር ሚካኤል ኦሃንሎን አንዱ ናቸው።
ሁለት የተለያዩ ችግሮች አሉ። ትግሉ የረጅም ጊዜ ግቡ የሐማስን መፍረስ ይጠይቃል። ምናልባትም በምንም መልኩ ሁሉንም ተዋጊዎቹን ወይም አቅሙን ወይም ሐሳቦቹን ሙሉ በሙሉ ማስወገድ ባይቻልም ከፍተኛ አመራሩ ግን መወገድ አለበት። ሐማስ ጋዛን የመግዛት አቅሙ መሟጠጥ አለበት። ይህ ግብ በምንም መልኩ የተቀየረ ሆኖ አልታየኝም። አሁን ባለው የተኩስ አቁም ይህ ሐሳብ በየትኛውም ቅርጽም ሆነ መንገድ መለወጡን አላየውም።
ፕሬዚደንት ጆ ባይደን ባለፈው እሁድ በተደረገው ልውውጥ ከተለቀቁት ብቸኛዋ የሆነችውን የአሜሪካዊ ታጋች ሕፃን አቢጌል ኢዳንን ከእስር መለቀቅ በደስታ ተቀብለዋል።
ገና 4 ዓመት የሞላት አቢጌል የምትባለው ትንሽ ልጅ ልደቷን ለማክበር ቢያንስ 50 ቀን ያህል ሲቀራት በሐማስ ታግታለች። ዛሬ ነጻ ሆናለች። እኔና ባለቤቴ ጂል ባይደን ከብዙ አሜሪካውያን ጋር ደና እንድትሆን እየጸለይን ነው።
ትናንት ሰኞ በተሰጠው መግለጫ ባይደን ከእስር ከተፈታች በኋላ ያቢጌል ቤተሰቦችን እንዳነጋገሩ ገልጸው በሐማስ አሸባሪዎች የተያዙት ሁሉም እስረኞች እስኪፈቱ ድረስ ጥረታችንን አናቆምም ሲሉ ቃል ገብተዋል። ከሰባት ሳምንታት ጦርነት በኋላ ትንፋሽ የወሰዱትን ሁለቱንም ወገኖች ዓለም እየተመለከተ
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ህዳር 18 2016 ዓ.ም ምረት መሰናዷችን ይቀጥላል። አብራችሁን ስለሆናችሁ አብዝተን እናመሰግናለን። ለምሽቱ ያዝናቸው የመጀመሪያው ዘገባዎች እዚህ ተጠናቀዋል። ወደ ሁለተኛው ክፍል እንሻገራለን። የሁለተኛው ዙር የመጀመሪያው ዘገባችን ትምህርት ነው። ኢትዮጵያውያን ተማሪዎች ስለምን የአሜሪካ ትምህርት ተቋማትን ይመርጣሉ? በየአመቱ በሺዎች የሚቆጠሩ ኢትዮጵያውያን ተማሪዎች በአሜሪካ ዩኒቨርሲቲዎችና ኮሌጆች ውስጥ ለመማር ወደ ዩናይትድ ስቴትስ ይመጣሉ። በልዩ ልዩ የአሜሪካ ግዛቶች በሚገኙ ዩኒቨርሲቲዎች ውስጥ ትምህርታቸውን እየተከታተሉ ያሉ ተማሪዎችም ለምን በአሜሪካ የትምህርት ተቋማት ለመማር እንደሚመርጡና ከአሜሪካ ባህልና አኗኗር ጋር ራሳቸውን ለማላመድስ ምን እያደረጉ እንደሆነ የአሜሪካ ድምጽ አነጋግሯቸዋል። ስምንሽ ቆይ ያሰናዳችሁ ዘገባ ይቀጥላል።
አሜሪካን ለመጎብኘት ከዛም አልፎ መኖሪያ ለማድረግ የሚያስቡ በርካታ ሰዎች የሚጋሩት አንድ አባባል አለ። አሜሪካዊ ህልም። ሁሉም ሰው በነጻነት ኖሮ አላማውን ማሳካትና ከፍተኛ ምቾትን ማግኘት በሚችልበት ምድር ላይ የመኖር ህልም። ይህንን ህልም ለመኖር የሚያስቡ በርካታ ለማቀፍ ተማሪዎች በዩናይትድ ስቴትስ በሚገኙ ኮሌጆችና ዩኒቨርሲቲዎች ለመማር በየአመቱ ይመጣሉ። ኢትዮጵያኖችን ጨምሮ ኒውዮርክ በሚገኘው ኮሎምቢያ ዩኒቨርሲቲ የኮምፒውተር ሳይንስ እያጠና የሚገኘው የ22 አመቱ በረከት አዳሙ ከነዚህ ወጣቶች አንዱ ነው።
ለትምህርት ወደ አሜሪካ በቀጥታ ከ12ኛ ክፍል ለጨርስ የመጣሁበት ምክንያት ለኮምፒውተር ሳይንስ በጣም አሪፍ የሚባሉ ኢንስቲትዩሽኖች በአብዛኛው አሜሪካ ውስጥ ስለሆነ የሚገኙ መማር የምፈልገው ትምህርት ጋር አሪፍ የሚባል ትምህርት ቤት የትኛው ይሰጠኛል ብያስብ የነበረ ላይ ያደረኩት።
ሳን ፍራንሲስኮ በሚገኘው ሚነርቫ ዩኒቨርሲቲ ውስጥ የሰው ሰራሽ ልህቀትን እያጠና የሚገኘው ናትናኤል ታምሩም እንዲሁ ከልጅነቱ ጀምሮ ወደ አሜሪካ የመምጣትና የመማር ፍላጎት ነበረው።
በመጀመሪያ ወደ ውጭ ሄዶ የማጥናት ኢንተረስት ነበረኝ። ስለዚህ እንደዚህ አይነት ኦፖርቹኒቲዎችን መለከትና ሞክር ነበረ። ከነዛ ውስጥ ሚነርቫ ዩኒቨርሲቲ በጣም አሪፍ ሆኖ አግኝቼው ነበር። ስለዚህ ስኮላርሺፕ አፕላይ አድርጌ አክሴፕት ከተደረግኩ በኋላ ነው ወደ ዩኤስ ልመጣ የቻልኩት።
አዲስ አበባ ዩኒቨርሲቲ የሶስተኛ ዓመት ተማሪ እያለ በሚነርቫ ዩኒቨርሲቲ ነጻ የትምህርት እድል ለማግኘት ያደረገው ሙከራ ተሳክቶ ወደ አሜሪካ መምጣት የቻለው ናትናኤል በኢትዮጵያና በአሜሪካ ትምህርት ስርዓት መካከል ያለውን ልዩነት እንዲህ ይገልጸዋል።
የኛ ትምህርት ቤት ትንሽ ካሪኩለሙ ለየት ይላል፣ ኢቨን ከትራዲሽናል የዩኤስ ዩኒቨርሲቲዎች ማለት ነው። በዋናነት የሚጠቀሙት አክቲቭ ለርኒንግ ነው። እኛ ጋር ተማሪዎች ላይ ሞር ጫና ያለው እና እንደዚህ አይነት ሌክቸሮች ምናምን የለንም በብዛት። የምናደርገው በራሳችን ነገሮችን በመማር እና ክላስ ውስጥ ገብተን ፕራክቲስ በማድረግ ነው ነገሮች የምንጠራው። ከዛ ውጭ ደግሞ ሲቪክ ፓርትነሮች ኖሩናል። በየከተማዎቹ ወጣን ከነዛ ጋር እንዴት በማድረግ እና ከነሱ ጋር አንዳንድ ፕሮጀክቶችን ተቀብለን በመስራት ፕራክቲካል የሆነ ኤክስፒሪንስ እንድናገኝ ያደርጉናል። በኢትዮጵያ ኬዝ ኢንተርንሽፕ ወይም አፓረንት የሚሉት ነገር አለ። ከአራተኛው አምስተኛ ዓመት ላይ ነው እንደዚህ አይነት ኤክስፒሪየንስ ላንተ የሚሰር ብቻ። ይሄ ግን ሙሉ የቆይታችንን ከአንደኛ ዓመት እስከ አራተኛ ዓመት እንደዛ በማድረግ ነው የምናሳልፈው።
ለናትናኤል ሌላው የተለየው የትምህርት አሰጣጥ የሚፈልገውን የትምህርት አይነት መርጦ መማር መቻሉ ነው። ለምሳሌ ዋናው የሚማረው ሰው ሰራሽ ልህቀት ቢሆንም ጎን ለጎን የኢኮኖሚክስ ኮርሶችን ይወስዳል። ይህ የትምህርት ነጻነትና ትምህርቱ ተግባር ተኮር መሆኑ በረከትንም በአሜሪካ ሲማር የሚያስደስተው ጉዳይ ነው።
አዎ፣ በጣም ብዙ ነጻነት አለው። መምህሮችን ብዙ ነገር ስንፈልግ፣ ሪሶርስ ስንፈልግ፣ እርዳታ ስንፈልግ ቀጥታ ኢሜይል አድርገን ወይም በአካል ዝም ብለን ሄደን አነጋግረን በጣም ለመርዳት ዝግጁ ናቸው። በሱ በጣም አሪፍ ነው። እዚህ ሀገር በጣም ፍሌክሲብል ናቸው እና አሁን ላይ ራሱ እስከዛሬ ድረስ ኮምፒውተር ሳይንስ ተምሬ ቆይቼ ሜጀሪን ቀይሬ ወደ ለምሳሌ ማቴማቲክስ መማረው ፈልግ ማቴማቲክስ ማድረግ ይችላሉ። እና የፈለግኳቸውን ክላሶች መርጬ ነው የምማረው፣ ዩኒቨርሲቲ አይደለም። ኦን ክላስ መስራት አለበት ግዴታ ብሎኝ ነግረን ያለ ዩኒቨርሲቲዎች በየአመቱ ተማሪዎች የሚወስዷቸው ትምህርቶች ኦሬዲ ተወሰኑ ናቸው። እዚህ ግን የምንፈልጋቸውን ክላሶች ራሳችን መርጠን ነው የምንገባው። እሱ በጣም አሪፍ አድርጎታል፣ ምክንያቱም እንደ ኢንትረስታችን ፎከስ እንድናደርግ ያግዛናል።
ሌላዋ ሜሪላንድ ግዛት ውስጥ ያገኘኋት ሎይላ የተሰኘ የግል ዩኒቨርሲቲ ውስጥ የኮምፒውተር ሳይንስ የምታጠናው ሩሃማ ሙልጌታ ናት። የ19 ዓመቷ ሩሃማ ወደ አሜሪካ የመጣችው የሁለተኛ ደረጃ ተማሪ ያለች ነው። የሶፍትዌር ምህንድስና ባለሙያ የሆነችውን እናቷን በማየት ሙያውን ለመማር ከልጅነቷ ጀምራ ታልም የነበረችው ሩሃማ የአሜሪካ ዩኒቨርሲቲዎች በብዙ ምክንያት ተመራጭ ቢሆኑም ተቋማቱን ለመቀላቀል የሚታለፍበት ሂደት ግን ቀላል እንዳልሆነ ታስረዳለች።
ለኔ በጣም አዲስ ነበር፣ ምክንያቱም ኢትዮጵያ በሜጀርሽ ነው ሰው ፕሌስ የሚያደርግሽ እና እዚህ አንቺ ነሽ አፕሊኬሽን ሴንድ አውት የምታደርጊው። ተማሪ ብዛቱና የምፈልገው ሜጀሮቹ መምረጡ ከባድ ነበረ። ብዙ አመጃዎች ነበሩ እየጠየኩኝ ነበረ፣ እገዛ ከነሱ የጠየኩት። ከሱም በተጨማሪ ሌላ ክለቦች ነበርኩኝ፣ ኮሚኒቲ ብሪጅስ የሚባል የሚረዱኝ ነበሩ። እነሱ ናቸው ሞስት ፕሮሰሱን አብረኝ እንድጨርስ ያደረጉት።
በአሜሪካ ከፍተኛ ትምህርት ተቋማት የሚማሩ ተማሪዎች ከምንም በላይ ዋጋ የሚሰጡት የትምህርት ነጻነቱን ነው። የሚወስዷቸው የትምህርት አይነቶች ገደብ አይደረግባቸውም። ለምሳሌ የመረጃ ቴክኖሎጂ ተማሪዎች ሆነው ኢኮኖሚክስ ወይም የጤና ኮርሶችን መምረጥና የእውቀት አድማሳቸውን ማስፋት ይችላሉ። ሩሃማ እንደምትለው ይሄ ወደፊት ምን አይነት ስራ ላይ መሰማራት እንደሚፈልጉ የማወቅ እድላቸውን ያሰፋል። ለከፍተኛ ትምህርት ወደ አሜሪካ የሚመጡ ኢትዮጵያውያን ተማሪዎች ከመደበኛ ትምህርታቸው ጎን ለጎን አዳዲስ ባህሎችንና አመለካከቶችንም ይማራሉ። አንዳንዴ ግን እነዚህ አዳዲስ ያናኗር ዘይቤዎች ያልጠበቁትና የሚያስደነግጣቸው ይሆናሉ። ለምሳሌ በረከት አሜሪካ ሲመጣ መጀመሪያ ያስደነገጠው ሰዎች ለሃይማኖት የሚሰጡት ቦታ ነው።
ኢትዮጵያ የለመድኩት ብዙ ሰው ሃይማኖተኛ ምናምን ኢትዮጵያ ውስጥ ያለመድኩት እዚህ ሀገር መጥቼ ኮምፕሊትሊ ባልጠበቁት ደረጃ የሃይማኖተኞች ቁጥር በጣም 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 ዝቅተኛ ነው። ካምፓስ ላይ ያሉት ክርስቲያኖችን እንደዚህ ሙስሊሞችን ቁጥር በጣም በጣም ትንሽ ነው የነበረ እና እሱ ትንሽ መጀመሪያ ላይ አስደንግጠኝ ነበረ።
አዲስ አበባ በሚገኘው ሴንት ሜሪ የሴቶች ትምህርት ቤት ተማሪ ለነበረችው ሩሃማም የአሜሪካ ትምህርት ቤትና አኗኗር መጀመሪያ ላይ አስደንጋጭ ነበር።
ኢትዮጵያ ያለው የሴቶች ትምህርት ቤት ብቻ ነበር የሚሄደው እና እዚህ ስመጣ ከወንዶች ጋር መማር ትንሽ አዲስ ነገር ነበረብኝ ለኔ እና የእነሱም ካልቸራቸው ትንሽ ያስደነግጣል። እንደ ኢትዮጵያዊነት ሳየው ወጣ ያለ ባህል ላይ ያላቸው እነሱ።
በአሜሪካ ኮሌጆች እና ዩኒቨርሲቲዎች ውስጥ የሚማሩ አብዛኞቹ ኢትዮጵያውያን ከመደበኛ ትምህርታቸው ውጪ ባሉ ተጓዳኝ እንቅስቃሴዎች ላይም ተሳትፎ ያደርጋሉ። በተለይ በአሜሪካ ከሚኖረው ኢትዮጵያዊ ማህበረሰብ ጋር በመቀላቀል ባህላቸውን፣ እምነታቸውንና ማንነታቸውን ለማጠናከር ይሞክራሉ። ሩሃማም በቤተክርስቲያን ውስጥ የምታገለግል ሲሆን ለህፃናት የአማርኛ ትምህርት ታስተምራለች።
የሁለት የተለያየ ባህሎችን አይቼ የትኛውን በደንብ ማጥበቅ እንዳለብኝ አይቼዋለሁ። የኢትዮጵያዊነቴን ከአሜሪካኖቹ የትኛውን ጥሩ ጥሩ ነገር መውሰድ የከኔም ካልቸር የኔም ካልቸርም በደንብ አጥብቄ እንዲይዝ በደንብ ረድቶኛል። በቤተ ክርስቲያን አገልጋይ ነኝ፣ መዘምራን እና አስተማሪ ነኝ። ልጆች ትናንሽ ልጆችን አማርኛ አስተምራቸዋለሁ እና እሱን እድል በማግኘቴ በጣም አስደስቶኛል። ምክንያቱም ወደዚህ ወደ አሜሪካ ስመጣ ጭራሽ ቤተ ክርስቲያን ራሱ እንዳለ አላውቅም ነበረ እና አዲስ ነበረብኝ እና ሃይማኖቴን በደንብ አጥብቄ በሃይማኖቴ እንድጠነክር በጣም ረድቶኛል።
ናትናኤልና በረከትን በሚኖሩባቸው ግዛቶች ካሉ ኢትዮጵያውያን ጋር በቅርበት በመገናኘት በዓላትን፣ ሃይማኖታዊ ስርዓቶችንና ሌሎች እንቅስቃሴዎችን ማሳለፋቸው ወደ አሜሪካ ሲመጡ የሚያጋጥሟቸውን የባህል፣ የቋንቋና የአኗኗር ልዩነቶች በቀላሉ እንዲላመዱ እንደረዳቸው ነግረውኛል። ጎን ለጎን ደግሞ ከተለያዩ የዓለም ክፍሎች ወደ አሜሪካ ለመማር ከሚመጡ ተማሪዎች ጋር ተቀላቅለው ሲማሩ የሚቀስሟቸው ባህሎች፣ ወጎችና አስተሳሰቦችም ጠቃሚ የህይወት ልምድ እንደሚሰጣቸውና በየትኛውም የዓለም ክፍል ተስማምተው መኖርና መስራት እንዲችሉ እንደሚያግዛቸው ተማሪዎቹ ይገልጻሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አሜሪካዊው የጥበብ ሰው ኪንዴ ዋይሊ የቀድሞውን የአሜሪካ ፕሬዝዳንት ባራክ ኦባማና የፖፕ ሙዚቃ ንጉሱን ማይክል ጃክሰንን ምስል በመስራቱ ይታወቃል። ሰሞኑን ደግሞ ብሩሹን ወደ አፍሪካውያን መሪዎች በማዞር 11 የቀድሞና የወቅቱን መሪዎች ምስል ፓሪስ ከተማ ላይ ለእይታ አቅርቧል። ኪንዴ ዋይሊ 11ዱን ፕሬዝዳንቶች የሳለው በአውሮፓ ታሪካዊ የመሪዎች አሳሳል መሰረት በማድረግና በዚያው መነጽር በማየት ነው። በዚህ ዙሪያ ወደ ተሰናዳው ዘገባ እንሻገራለን።
የኮንጎ ዲሞክራቲክ ሪፐብሊክ ፊሊክስ ቸሰደኪ በአግራቸውም ሆነ በውጪ የሚታወቁ ሲሆን ፊታቸው አዲስ አይደለም። በርካታ የሀገሪቱ ዜጎች ግን የፕሬዝዳንታቸውን ምስል እዚህ በማየታቸው ሊገረሙ ይችላሉ። 11 ከሚሆኑት የቀድሞውና የወቅቱ የአፍሪካ መሪዎች ምስል ውስጥ የፊሊክስ ቸሰደኪ አንዱ ነው። ሳሊው ከሄንዴ ዋይሊ አውደርኢዩ ስለሰነቀው ሐሳብ ይናገራል።
I'm trying to look at the African presidency in images.
የአፍሪካን ፕሬዝዳንቶች በመስል ለማሳየት የሞከርኩ ነው። ምክንያቱም እንዲህ አይነት ባህል የለም። መሪዎቹን የመሳል ታሪክ የለም። ያለው ታሪክ ቢኖር በምዕራባውያኑ ባህላዊ የበላይነትና ተጽዕኖ ስር ያለ ታሪክ ነው።
ለእይታ ከቀረቡት ውስጥ የቀድሞው የናይጄሪያው ፕሬዝዳንት ኦሉሲጉን ኦባሳንጆ ይገኙበታል። ከስልጣን ከተወገዱት የጊኒው አልፋ ኮንዴ አሁንም ስልጣን ላይ ካሉት ደግሞ የጋናው ናና አኩፎ አዶ እንዲሁ ይታያሉ። የኢትዮጵያው ፕሬዝዳንት ሳህለወርቅ ዘውዴ ሳሊው ለሥራው ከመረጣቸው አንዷ ናቸው። ሳሊው ይህን አውደርዕይውን ለማድረግ 10 ዓመታት ያህል ደክሟል። ከእንዴ ዋይሊ ተሳሊዎቹ ፕሬዝዳንቶች ሐሳቡን የኮንጎ ዲሞክራቲክ ሪፐብሊክ ፊሊክስ ቸሰደኪ በአገራቸውም ሆነ በውጪ የሚታወቁ ሲሆን ፊታቸው አዲስ አይደለም። በርካታ የአገሪቱ ዜጎች ግን የፕሬዝዳንታቸውን ምስል ሲሉ መግቢያ መውጫው የሚያደናግር ቅርጽ ወይም ግንባታን ማለታቸው እንደሆነ ልብ ይሏል። ሳሊው እንደሚለው የሜዙ ባለቤት እርሱ ቢሆንም ተሳሊዎቹም በስራው ላይ ድምጽ አላቸው።
The maze of power is the maze that's being run by me the artist.
ስዕሉን የምስለው እኔ ነኝ። ግን ደግሞ ተቀማጩ ወይም የሚሳለው ግለሰብ እንዴት እንዲታይ እንደሚፈልግ ይወስናል። የኔ ስራ እነሱ መታየት የፈለጉበትን መንገድ መከተልና መሳል ነው።
ከደቡብ ፈረንሳይ ትርኢቱን ለመመልከት ፓሪስ የመጣውና እርሱም ሳሊ የሆነው ኦሊቨር ኬንብሩ ስራዎቹ እንደማረኩት ይናገራል።
እንዲህ አይነት ስራዎች እኛ አለመድንም። የሚገርሙ ናቸው። ድንቅ ስራ፣ ግሩም ስዕል።
ሌላው ታዳሚ ጀራልድ ሌሉ አውደርዕዩ የሚገርመውን ገልጾ ስልጣን በሚነለው ነገርና በሳሊው የጥበብ ፈጠራ መካከል ያለውን ተቃርኖ እንዳሳየው ተናግሯል። ሳሊው ከእንዴ ዋይሊ በአሜሪካ የዝና ማማ ላይ የወጣው የቀድሞ ፕሬዝዳንት ባራክ ኦባማን ምስል ከሰራ በኋላ ነበር። ይህኛው አውደርዕዩ ግን አጨቃጫቂ ሊሆን ይችላል። ስዕሎቹ የቀረቡባት ፈረንሳይ ላይ በአፍሪካ ትልቅ ተቃውሞ በመደረግ ላይ ነው። አውደርዕዩ ስለ ፖለቲካ ባይሆንም አንዳንዶቹ ለምስል የተመረጡት መሪዎች አሳሳቢ የሆነ የሰብአዊ መብትና የዲሞክራሲ ጥያቄዎች የሚቀርቡባቸው ናቸው። ሳሊው ስራዎቹን አፍሪካ ውስጥ ዶይ ማሳየት ቀዳለው። ተሳሊዎቹ መሪዎች ደግሞ ስራዎቹን በግል ለመጎብኘት ጥያቄ እንዳቀረቡ ታውቋል።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በዋትስአፕ ቁጥራችን 2022513505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA
ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የማክሰኞ ምሽት ህዳር 18 2016 ዓ.ም ድረስ መሰናዷችን ይቀጥላል። በመቀጠል ደግሞ የምናልፈው ወደ ንግድና ምጣኔ ሀብት ዘገባ ነው። የኢትዮጵያ አበዳሪዎች የሀገሪቱን የእዳ ክፍያ ጊዜ ለማራዘን በመርህ ደረጃ ስለመስማማታቸው እውን ከሆነ በበርካታ ችግሮች ለተተበተበው የኢትዮጵያ ምጣኔ ሀብት መለስተኛ እፎይታን እንደሚሰጥ ባለሙያዎች ተናገሩ። በቀጣይ ሀገራዊ ሰላምና መረጋጋትን በማስፈን እንዲሁም ደግሞ መዋቅራዊ የኢኮኖሚ ማሻሻያ በማድረግ ከችግሩ በዘላቂነት ለመውጣት መስራት እንደሚገባም ባለሙያዎቹ ያመለክታሉ። የስምምነቱ ኢኮኖሚያዊ አንድምታን አስመልክቶ አስማማው አየነው የምጣኔ ሀብት ባለሙያዎችን አነጋግሮ ያሰናዳው ዘገባ ይቀጥላል።
በአሁኑ ወቅት ከኢትዮጵያ ኢኮኖሚ ፈተናዎች አንዱ የሆነውን የዕዳ ጫና የክፍያ ጊዜን ለማሸጋሸግ አበዳሪ ሀገራትና ተቋማት በመርህ ደረጃ ስለመስማማታቸው ሮይተርስ የገንዘብ ሚኒስቴርን ዋቢ አድርጎ ዘግቧል። የፋይናንስና ምጣኔ ሀብት ባለሙያው አቶ ሚካኤል አዲስ በአሁኑ ወቅት ኢትዮጵያ በዓመት ከ2 ቢሊዮን ዶላር በላይ ወይም ከወጪ ምርት ገቢዋ 70% ለዕዳ ክፍያ እንደምታወል ተናግረዋል። ዕዳውን ለማሸጋሸግም ከአበዳሪዎች ጋር ሰፊ ድርድሮች ሲካሄዱ እንደቆዩም ያወሳሉ።
ይህ ዓመታዊ ክፍያ ወይ የተወሰነ ጊዜ ማንከፍልበትን የእፎይታ ጊዜ ማግኘት ወይም ደግሞ የመክፈያ ጊዜውን በረጅም ጊዜ እና 5 ዓመት 3 ዓመት የቀራቸውን ተጨማሪ ወደ 10 ዓመት የመሳሰሉት ሲበተን ለዓመታዊ ክፍያ ጫናችን ወደ 2.1-2.2 ቢሊዮን የሆነው ምናልባት ወደ 500-600 ሚሊዮን ዝቅ ሲል የከፍተኛ ጫና ያሳደረብን ነገር ደግሞ የሌሎች ልማትና ደግሞ በተለይ የኢንፍሌሽንና ኢኮኖሚ ማረጋጋቱን እንድናስተካክል ያስችለናል። ስለዚህ የመክፈያ ጊዜውን ማራዘም ወይም ደግሞ ወለዱን የተወሰነ ማስተካከል ነው አሁን እየተወያየ ያለው መንግስት ያለም አቀፍ የአበዳሪዎች ኮሚቴ የሚባል አለ። በዋናነት ደግሞ የዓለም አቀፍ የገንዘብ ሲስተሙ የሚዘውረው የዓለም አቀፍ የገንዘብ አገልግሎት ወይም IMF ጋር የነበረ አሁን በቅርቡም ደግሞ ሞሮኮ ማራካሽ ላይ ተካሄደው ውይይት እነዚህ ተስፋ ሰጪ ናቸው ተብሏል።
ድርድሩ የሁሉንም አበዳሪ ሀገራትና ተቋማት ስምምነት እንደሚጠይቅ አቶ ሚካኤል ያስረዳሉ።
ቀዳም በተመለከተ የሚደረጉ ውይይቶች ውስብስብ የሚያረጋቸው አንደኛው አበዳሪ ለብቻ በቃ ለጊዜው የኔን ብድር ቀስ ብለህ እንድትከፍል ፈቅጄልሃለሁ ቢል እሱ የማራውን ወይም ጊዜ የሰጠበትን ብር ሌላኛው ግን አብሮ ካልፈቀደ የዛኛውን ሰው የዕዳ እንደሚከፍልበት ስለሚያቅ ያ አንድ ሀገር ከዚህኛው የተማረውን የዕዳ ክፍያ ለዛኛው አበዳሪ ወስዶ የሚከፍለው ከሆነ ለዚህማ ለኔው ክፈለኝ ስለሚል ሁሉም አንድ ላይ ተቀምጠው የጋራ ስምምነት ላይ መድረስ አለባቸው። በመርህ ደረጃ ሆን የዓለም አቀፍ አበዳሪዎች ኮሚቴ የሚባለው ቻይና እንደ ትልቁ አበዳሪና እነዚህ ዓለም አቀፍ አበዳሪ አገራት አንድ ላይ ሆነው በመርህ ደረጃ ለጊዜው የኢትዮጵያን የብድር መክፈያ ጊዜ ለማሸጋሸግና የእፎይታ ጊዜ ለመስጠት ደርሰዋል ተብሏል። ይሄ ግን በመጠን ምን ያህል ነው? የትኛው ብድር ለምን ያህል ጊዜ ተራዘመ? የመሰረዘ ሳዝማም ያለ ወይ? የሚሉትን ነገሮች ግን ገና ግልጽ ሆኖ የወጣ የለም። በተለይ ትልቁ ደግሞ IMF ከ2-3 ቢሊዮን ዶላር የገንዘብ ድጋፍና የብድር ፕሮግራም ይኖረዋል ተብሏል። የእሱም የመጨረሻ ውሳኔ እስካሁን የታወቀ ነገር የለም።
ሌላው የምጣኔ ሀብት ባለሙያ ዶክተር ጉትቴሶ በበኩላቸው የኢትዮጵያ ምጣኔ ሀብት አሁን ካለበት ሁኔታና ከሀገሪቱ የመክፈል አቅም አንጻር ሲታይ ከፍተኛ የዕዳ ጫና ውስጥ እንደምትገኝ አመላክተዋል። ሰሞኑን ኢትዮጵያ ከአበዳሪዎች ጋር በምታደርጋቸው ድርድሮች ስምምነት ላይ ከደረሰች በበርካታ ችግሮች ለተተበተበው ኢኮኖሚዋ የእፎይታ ጊዜ እንደሚፈጥር ባለሙያው ይገልጻሉ።
ከዚህ በፊት በአንድ አመት በሁለት አመት የማራዘም ነገሮች ናቸው ኢትዮጵያ ስትጠይቅ የነበረው። አሁን የምንጠይቃቸው የብድር ክፍያ ማራዘም ለ1-2 አመት ሳይሆን ለ5 አመት እና ለ6 አመት ነው እየጠየቅን ያለ ነው። ያ ማለት እንግዲህ ከፊት ለፊታችን ያሉት 5 እና 6 አመታት ሁሉ የኢትዮጵያን ምጣኔ ሀብት ወደ መስመር መልሶ ኢዳን ተሸክሞ ብድርን ተሸክሞ መክፈል መቻሉ ምን ያክል አስቸጋሪ እንደሚሆን ከዚህ መገንዘብ ይቻላል ማለት ነው። እና ይሄን ነው እየተጠየቀ ያለው። ይሄ ከተደረገና ከተፈቀደ ጥሩ እፎይታ ይኖረዋል። ምክንያቱም አሁን የውጭ ሀገር ምንዛሬን የምንፈልግበት ዘርፈ ብዙ ነገር ያለ ነው። የተጀመሩትን ሀገር አቀፋዊ ፕሮጀክቶችን በተወሰነ መጠን እንኳን ማንቀሳቀስ ያስፈልገናል። በአማራና በትግራይ ክልል የወደሙትን መሰረተ ልማቶችን በውጭ ሀገር ምንዛሬ ይገዛ በተወሰነ መጠን ወደ ቦታው መልስ ያስፈልገናል። ብዙ ነገሮችና ለብዙ ነገር የውጭ ሀገር ምንዛሬ የሚያስፈልገንበት ሰዓት ላይ ስለሆነ ቢፎይታው በተወሰነ መጠን ለኢትዮጵያ ፋይዳ ይኖረዋል ነው። ነገር ግን ከኢትዮጵያ ትልቅነት ለኢትዮጵያ ከሚያስፈልገው ከድህነት ማውጣቷ አሁን ካጋጠማት ውስብስብ ዘርፈ ብዙ የምጣኔ የማህበራዊና የፖለቲካ ቀውስ አንጻር ሲታሰብ ግን ያን ያክል ትልቅ ነው ተብሎ የሚወሰድ አይደለም።
ኢትዮጵያ እስከ መጋቢት 2015 ዓ.ም ድረስ ባለው የገንዘብ ሚኒስቴር መረጃ መሰረት ያለባት ጠቅላላ የውጭ ብድር 28.1 ቢሊዮን ዶላር ደርሷል። ከዚህ መካከል አገሪቱ በዩሮቦንድ የተበደረችው $1 ቢሊዮን ብድር የመክፈያ ጊዜ ከመቃረቡ ጋር ተያይዞ ጊዜውን ማሸጋሸጉ የድርድሩ አካል ተደርጎ ሊሰራበት እንደሚገባ የምጣኔ ሀብት ባለሙያው አቶ ሚካኤል አዲስ ጠቁማሉ።
እነዚህ የሁለትዮሽ ሀገራትና መልቲላተራል የሚባሉ ረዳሪ ተቋማት የብድር መክፈያ ጊዜውን ሲያስተካክሉና ሲያሸጋሽጉልን ያዳነው ገንዘብ ኢኮኖሚውን ለማረጋጋት እንዲውል ወይም ደግሞ እኛ ችግር ውስጥ እንዳንወድቅ ስለሆነ ተመልሶ ወደ ዩሮቦንድ ሄዶ ደግሞ ከፍተኛ ክፍያ ከተሳሳትኩ $600 ሚሊዮን አካባቢ ድረስ ከፍተኛ ክፍያ ይጠይቃል። አጠቃላይ ያለብን $1.4 ቢሊዮን። ስለዚህ ወደዛ እንዳይሄድ የዩሮ ቦንድ አበዳሪዎችንም በተለይ እነዚህ ደግሞ ሞር ኮሜርሻል ናቸው፣ እነሱም የዚህ የብድር ሽግሽግና የመክፈያ ጊዜ ማራዘሚያ አካል እንዲሆኑ ተደርጓል። እነሱን ለብቻ ካገለልናቸው ወይ ከዛ ያዳነውን ዶላር በሙሉ ይወስዱታል ወይ ደግሞ እነሱ ኢትዮጵያ ዲፎልት አረገች ብለው ወደ ዓለም አቀፍ ፍርድ ቤትም ሌላ ብድርም እንዳናገኝ ጫና ስለሚያደርጉ ይሄ ዩሮ ቦንድ ክፍያም በተለይ በአንዴ በትልቁ የሚከፈል ብር ስላለው እሱን ከ4-5 ዓመት ወደፊት የመግፋት እቅድ እንዳለ አንዳንድ መረጃዎችን አይቻለሁ።
ሮይተርስ የቦስተን ዩኒቨርሲቲን ጠቅሶ ባወጣው መረጃ መሰረት እንደ አውሮፓውያን አቆጣጠር ከ2006-2022 ባሉት ዓመታት ቻይና ለኢትዮጵያ ከ14 ቢሊዮን በላይ ብድር እንደሰጠች ይገልጻል። ይህን ብድር በአብዛኛው የወሰዱት የመንግስት የስኳር ፕሮጀክቶችና ሌሎችም የልማት ድርጅቶች እንደነበሩ አቶ ሚካኤል ያስታውሳሉ። ይሁንና ብድሩ ለታሰበለት ዓላማ ውሎ በጊዜው ደግሞ መልሶ ለመክፈል አለመቻሉ አገሪቱን ለእጅ አዙር ኢኮኖሚያዊ ተጽዕኖ እንደዳረጋት ያስረዳሉ።
የቻይና አይነት ብድር ጥቅምም ጉዳትም አለው። ብዙ ነገር እንደ ዓለም ባንክና እንደ IMF ይሄን አርጉ የሚል ብዙ ቅድመ ሁኔታ አለመቀመጡ ለአንድ ሀገር ኢኮኖሚክ አውቶኖሚ ወይም የኢኮኖሚ ፕላን የማድረግ ነጻነት ይሰጣል። በዛው መጠን ደግሞ እንደዛ አይነት ጥብቅ ቁጥጥር አለማድረጋቸው ቅድመ ሁኔታ ለማስቀመጣቸው ደግሞ ገንዘቡ እየባከነ ሲሄድ ቶሎ ብለው አያስቆሙም። ሀገራት ደግሞ እንደዚህ የቀደመው ትውልድ የተበደረውን ሌላው አዲሱ ትውልድ ደግሞ የመክፈል ጫና ውስጥ ይከተውና በእጅ አዙር ትልቅ የኢኮኖሚ ተጽዕኖ ውስጥ መልሶ ይጥለናል። ስለዚህ ሙሉ ጥፋታውን ያበደረው ሀገር ሳይሆን ተበድሮ በአግባቡ ስራ ላይ ያላዋለው ሀገር ነው። የዛ ደግሞ ኃላፊነቱ ሙሉ ለሙሉ የመንግስት ነው። እዛ ላይ ነው ትልቅ ስራ መሰራት ያለበት።
ዶክተር ጉቱ ቴሶ ኢኮኖሚውን ካለበት ችግር በዘላቂነት ለማውጣት ከጊዜው መፍትሄ ባለፈ አገራዊ ሰላምና መረጋጋትን በማስፈን ኢኮኖሚያዊ መዋቅር ማሻሻያ ማድረግ እንደሚገባ ይመክራሉ።
ሀገሪቷ የገባችበት ጦርነት መፍትሄ ያስፈልገዋል። ከአንድ ጦርነት ሳንጨርስ ወደ ሌላ ጦርነት የምንገባበት ከአንድ ግጭት ሳናባራ ወደ ሌላ ግጭት የምናባራበት ነው። በእንደዚህ አይነት ሁኔታ ግብርናውም ህይወት ሊዘራ አይችልም፣ ኢንዱስትሪውም ህይወት ሊዘራ አይችልም፣ የውጭ ሀገር ባለሀብት መሳብ አይቻልም። የሀገሬውን ባለሀብት እንኳ ድፍረት ኖሮት ከአንድ ቦታ ወደ ሌላ ቦታ ተንቀሳቅሶ እንዲሰራ የሚያደርግ አይደለም። ስለዚህ መሰረታዊ ለዚህ ችግር የዳረጉን ነገሮች ላይ መንግስታዊ ቁርጠኝነት፣ የፖለቲካ ቁርጠኝነት፣ ከሌሎችም የማህበረሰብ አካላት ደግሞ አጋርነት ያስፈልጋል እና እሱ ላይ ትልቅ ስራ መስራት መቻል አለበት ብዬ አስባለሁ። ከዛ በመለስ ላለፉት 30 ዓመታት የእጅ አስረዛና የክፍያ ጊዜ ማራዘም ነው ስንጠይቅ የነበረው። 30 ዓመት ጠይቀናል። አሁን ወደ 40 ዓመት እየደረሰን ያለ ነው። የሚቀጥለውም 50 ዓመትና 60 ዓመት ይሆናል። በዚህ እድሜ እኮ ከመሬት ተነስቶ ሰማይ ጠቀስና የዓለማችን ግዙፍ ኢኮኖሚ የመሰረቱ ሀገራት አሉ። ኢትዮጵያን ሊወዳደሩ በምንም መልኩ የማይችሉ ሀገራት ማለት ነው። ስለዚህ መሰረታዊ ነገሩና ኢትዮጵያን ወደፊት እጣ ፈንታዋን ሊቀይዝ በሚችሉ ነገሮች ላይ ሁሉንም ኢትዮጵያዊ ሀገር ውስጥ ያለው ውጭ ሀገር ያለው ባለ ሀብቱንም ምሁራኑንም በገጠርም በከተማ ያለውንም አንቀሳቅሰን የምንሰራበት ስራ ላይ መስራት መቻሉ የተሻለና ዘላቂ መፍትሄ ሊያመጣ ይችላል ብዬ አስባለሁ።
በሀሳቡ የሚስማሙት አቶ ሚካኤል አዲስ ደግሞ መንግስት የውጭ ምንዛሬ ማግኛ መንገዶችን በማስፋት ከዕዳ ክፍያ ስጋት ነጻ የወጣች ሀገር እንድትሆን የሚያስችል ኢኮኖሚያዊ እቅድ መንደፍ እንደሚገባው ይናገራሉ።
በአፋጣኝ ኢኮኖሚውን ወይም ይሄ ዋጋ ንረቱን አረጋግቶ ቶሎ ምላሽ የሚያመጡ ፕሮጀክቶች ላይ እነዚህን ብድሮች በማዋል ድጋሚ እንደዚሁ አበዳሪ ወገኖችን ደጅ ከመጥናት በፊት በአግባቡ ኤክስፖርታችንን ከዚህ ከመሻገር ያቃተው የ3.5-4 ቢሊዮን ማርክ አለ። በአጭር ጊዜ ውስጥ ከ7-8 ቢሊዮን የምናሻግርበትን የኢኮኖሚ ፖሊሲ ቀይሰን አዲስ የሚመጡትን ብድሮች እነዛ ላይ መዋል አለብን።
የኢትዮጵያ መንግስት የአገር ውስጥና የውጭ አጠቃላይ ብድር እስካለፈው መጋቢት ወር ድረስ 60.6 ቢሊዮን የአሜሪካ ዶላር መድረሱን የገንዘብ ሚኒስቴር ባለፈው ዓመት የሰኔ ወር ሪፖርት አስታውቋል። ብድሩ ሰኔ 2014 ዓ.ም ላይ ከነበረው የ57.3 ቢሊዮን መጠን ከ3 ቢሊዮን የአሜሪካን ዶላር በላይ ጭማሪ እንዳሳየም ሪፖርቱ አመላክቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የተከበራችሁ አድማጭ ተመልካቾቻችን ለማክሰኞ ምሽት ያዝናቸው መሰናዶዎች እዚህ ላይ ፈጽመናል። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ደግሞ ስርጭቱን ከዚህ ከስቱዲዮ በመከወን እንዲሁም ደግሞ አባዮ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችንና ሲሳሽናትና ግርማ ደገፋ የምስልና ድምጽ ኤዲቲንጉን በመከወን ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎችና ዘጋቢዎች ጋር በመሆን አብረናችሁ ቆይተናል። እናንተም አብራችሁ ስለነበራችሁ እጅግ አብዝተን እናመሰግናለን። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችንን እንጠብቃችኋለን። አስተያየት ወይ ጥያቄ ቢኖራችሁ የቪያማሪክ ፌስቡክ ገጽ ላይ በመግባት እዛ ላይ አድርሱን። ለዛሬ እዚህ ላይ ፈጽመናል። ሰላም፣ ጤና ይስጥልን። ደህና ደሩ። Thank you.